ትንሣኤ ግዕዝ በዚህ የሬዲዮ መርሃ ግብር ለሀገራችን ኢትዮጵያ ብሎም ለመላው ዓለም በሥነ ጽሑፍ፣ በዜማ፣ በቅኔ፣ በፍልስፍናና በኪነ ሕንጻ ረገድ ከፍተኛ አስተዋጽኦ ስላደረገውና የማንነታችን መገለጫና የእኛነታችን መኩሪያ ስለሆነው ልሳነ አበው ግዕዝ የምንማርበት መርሃ ግብር ነው። ትንሣኤ ግዕዝ
ትንት አንተ ወትገብ ውስተ ጥንት ሀበሃለው ብዙሃት ልሳናት።
እንደምን ሰነበታችሁ አድማጮቻችን። በአዲስ መልኩ የጀመርነው የግዕዝ ቋንቋን የማስተማር መርሃ ግብር ቀጥታ ወደ ትምህርቱ ከመግባቱ በፊት ስለ ቋንቋ መተንተን ላይ ትኩረቱን አድርጓል። በዛሬው ዝግጅታችንም ከዚህ መንፈስ ሳንወጣ በቋንቋው ላይ ጥናት ያካሄዱ የተለያዩ ምሁራንና አባቶችን ለማየት እንሞክራለን። በየመሃሉ ማብራሪያ እንዲሰጡን መምህር ደሴ ቀለብ አብረውኛሉ። እናም ዛሬ ስለ መፍቀሪያነ ግዕዝ ወይንም ግዕዝን እነማን አጠኑት በሚለው ጉዳይ ላይ ጥቂት ቆይታ እናደርጋለን። አብራችሁ ሁኑ።
ቤተሰብ ትንሣኤ ግዕዝ።
መፍቀሪያነ ግዕዝ ስንል ስለ ግዕዝ ያጠኑ፣ ጥናትና ምርምር ያደረጉ፣ ግዕዝን የተማሩ፣ የተመራመሩ፣ ያወቁ፣ ያሳወቁ፣ የጻፉ፣ ያጻፉ ለማለት ተፈልጎ ነው። የግዕዝ ቋንቋን ከፊደል ጀምሮ ቃላቱን፣ ሰዋሰውን፣ ዘርና ነባሩን፣ ግስና አገባቡን፣ አንቀጹንና ቅኔውን እንዲሁም ሌሎች የግዕዝ ዘርፎችን የውጭ ሀገርና የሀገር ውስጥ ምሁራን፣ የቋንቋ ሊቃውንት፣ ሌሎችም ከተሰማሩበትና ከዋና የስራ መስካቸው በመለየት ዘመናቸውን አሳልፈውበታል፣ ተራቀውበትማል። እነዚህን ምሁራን በዘርፍ በዘርፍ እንመለከታለን። እስቲ ከውጭ ሀገር ምሁራን ጀምር። ሊቀ ካህናቱ አዛርያስና ከእሱ ጋር ተከትለው የመጡት 318ቱ ሌዋውያን ካህናት። እነዚህ መምህራን ቀዳማዊ ምኒልክ ታቦተ ጽዮንን ከእስራኤል ወደ ኢትዮጵያ ይዞ ሲመጣ አብረው የመጡ ሊቃውንት ሲሆኑ የግዕዝን ቋንቋ ተምረው ብሉይ ኪዳንን ለመጀመሪያ ጊዜ ከዕብራይስጥ ወደ ግዕዝ የተረጎሙ ናቸው። እነዚህም ሊቃውንት መጻሕፍትን በመተርጎማቸው በገድለ ቀውስጦስ ላይ ንጉሥ ዘሩባቤል ወይም ከባቢሎን ምርኮ በኋላ መጻሕፍተ ብሉያትን ጽፈ ላክልኝ ብሎ ለኢትዮጵያ ንጉሠ ነገሥት ልኮበታል። ቀጣይ የምናገኘው አባት አባ ሰላማ ከሳቴ ብርሃን ይባላል። አስቀድሞ መጠሪያ ስሙ ፍሬምናጦስ ነበር። ኋላ በሊቁ በቅዱስ አትናቴዎስ ዘእስክንድርያ አባ ሰላማ ሊቀ ጳጳስ ዘአክሱም ወለኩላ ዘኢትዮጵያ ተብሎ ተሹሞ መጣ። ኢትዮጵያኖችም ከሳቴ ብርሃን የሚለውን ስም አወጡለት። ገና ጳጳስ ሳይሆን ከወንድሙ ከአርሴዎስ ጋር ወደ ኢትዮጵያ እንደመጣ ከሊቀ ካህናቱ እንበረም ዘንድ ሙራደህ ቃል በምትባል ቦታ ግዕዝን ተምሯል። የሐዲስ ኪዳንና የስርዓተ ቤተ ክርስቲያን ጽሑፎችንም እንደ ተረጎመ ይታመናል። ቀጥሎ የምናገኛቸው ተስዓቱ ቅዱሳን ወደ ኢትዮጵያ መጥተው ቀድሞ ፍሬምናጦስ በተማረበት ሙራደ ቃል በምትባል ቦታ ግዕዝን ተምሯል። በዚህም መሰረት የግዕዝ ቋንቋን በመማር በማስተማር በመጻፍ በማጻፍ መጻሕፍትን በመተርጎምና በማስተርጎም ተሳትፈውበታል። በነገራችን ላይ መምህር ደሴ ቀለብ አብረውኝ እንዳሉ ነግሬያችሁ ነበር። እስቲ ስለ እነዚህ ሁለት አባቶች በግዕዝ ማለትም ተስዓቱ ቅዱሳን ዘጠኙ ቅዱሳን አባቶችና እንዲሁም የመጀመሪያው አባታችን አባ ሰላማ ከሳቴ ብርሃን ግዕዝን ከማሳደግ አንጻር፣ እምነቱን በኢትዮጵያ እንዲሰርጽ ከማድረግ አንጻር ምን ዋና ተግባራት አከናውነዋል?
ግዕዝን በማስፋፋት በግዕዝ ቋንቋ እድገት መስፋፋት ላይ የእነዚህ አባቶች ሱታፌ ምንድን ነው ብለን ስንነሳ መሰረቱ ሃይማኖት ነው፣ ቤተ ክርስቲያን ናት። እና ጥንት የቤተ ክርስቲያናችን ትምህርት በአክሱም ጽዮን ሙራደ ቃል የሚባል ትምህርት ቤት ነበረ። በዚያ ብዙ ሊቃውንት የሚማሩበት ስለነበረ በዚያ ትምህርት ቤት እንግዲህ ኢትዮጵያውያንና ኢትዮጵያውያን ያልሆኑ ቅዱሳን ወይም አባቶች ይማሩበት እንደነበረ ነው። ነገስታት ሁሉ ይማሩበት የነበረ ነው። ያ ሙራደ ቃል ትምህርት ቤትነቱ የኢትዮጵያ የአብነት ትምህርቱ ከጥንት ዘመን ጀምሮ እንደነበር ያሳየናል። ድንገት የመጣ ሳይሆን ሲወርድ ሲዋረድ የነበረ ነው። አቡነ ሰላማ ከሳቴ ብርሃን ሲመጡ ያን እድል የተጠቀሙ አባት ናቸው። ያን ትምርት ቤት ማለት ነው። ቀደም እንደተባለው የግዝ ቋንቋ ከዚያ በፊትም የተስፋፋ ነበር። አልፎ ተርፎ ከኢትዮጵያ ውጭም በየመን ሁሉ ጽሑፍ ይገኝ ነበር በግዝ ተጽፎ። ለምሳሌ ያል ግድር ንግስ እክስም የሚል ወይም ጋደራት ወይም ግድር ንጉስ አክሱም የሚል ጽሑፍ ይገኛል በውጭ ሀገር የመን ይገኝ ነበር። አልፎም በሱዳን ውስጥም ይገኝ ነበር። እዚህ ኢትዮጵያ ውስጥም አክሱም አካባቢ በተለይ የግዝ ጽሑፎች ነበሩ። ስለዚህ የዚያ ትምህርት መስፋፋት ጽሑፍም አብሮ እየሰፈረበት በድንጋይ ላይ ሳይቀር ይታይ ነበር። አብርሃና ጽባን እንኳን ስናነሳ በግዕዝ ቋንቋ በተለያየ ቦታ ሲያስተዳድሯቸው የነበሩትን ቦታዎች ሁሉ ጠቅሰውበታል። በድንጋይ ላይ አስቀምጠው ሐውልተስም የምስክርነት ሐውልት ነው። በዚያ በድንጋይ ላይ ማለት ነው ጽፈው ቀርጸው አስቀምጠዋል። እና መጽሐፉ ማንበቡ መመራመሩ ጥንት የነበረ ነበር ማለት ነው። ስለዚህ እንግዲህ አክሱም አካባቢ ሐውልቶች አሉ፣ ሊቃውንት አሉ። ጥንት በብሉይ ኪዳን ጀምሮ ታቦተ ጽዮን ስትመጣ ኢትዮጵያ እንግዲህ ሌዋውያን ሁሉ ግዕዝን ተምረው በግዕዝ አስፋፍተዋል። እንዲያውም ብሉይ ኪዳንን ብቻ ተቀብለው የቀሩ የአይሁድ ትውልዶች በግዕዝ ቋንቋ ነበር የሚጠቀሙት። በግዕዝ ቋንቋ ነው የሚጽፉት። እስከ ቅርብ ጊዜ ድረስ በግዕዝ ብቻ ነበር ኢትዮጵያ ውስጥ ሲጠቀሙ የነበረው እና ያኔ ያም ምስክር ነው ማለት ነው። አቡነ ሰላማ ከሳቴ ብርሃን ወደ ኢትዮጵያ ሲመጡ ልጅ ሆኖ ነው የመጡት እና ግዕዝ ቋንቋን ተማሩ ማለት ነው። ግዕዝ ቋንቋን ተምረው ካደጉ በኋላ ማለትም ለትልቅ ደረጃ ሲደርሱ ወደ እስክንድሪያ ሄደው አትናቴዎስ አማካኝነት የኢትዮጵያ ጳጳሱ ነው መጡ። ሲመጡ ስማቸው ከሳቴ ብርሃን ተብሎ ነው። እንግዲህ ከሳቴ ብርሃን ግዕዝ ነው ራሱ ስማቸው። በኢትዮጵያ የተሰጣቸው ስም የግዕዝ ነው። እሳቸው ከኢትዮጵያ ሊቃውንት ተምረው ሃይማኖትን በማስፋፋት የውጭንም በደንብ ስለሚያውቁት በእስክንድሪያም ስለነበሩ ኢትዮጵያም ደግሞ መሰረት የነበራት ሀገር ስለሆነች ትምህርት ቤት ባለበት ሙራደ ቃል ላይ ከሳቴ ብርሃን ሰላማ ለመማር ቻሉ። ከዚያ በኋላ እሳቸው ክርስትና እንዲስፋፋ አደረጉ፣ መጽሐፍት እንዲተረጎሙ አደረጉ። አብረው በወቅቱ የነበሩትን በተለይ ደግሞ ያ ወቅት አርዮስ የተወገዘበት ዘመን ነበረ፣ የሰለስቱ ምዕት አዋጅ ሁሉ የተቀመጠበት ነበረ። ያንን ኢትዮጵያ ውስጥ ያን ሁሉ ስለሚገናኙ ከእስክንድርያም ጋር እንዲስፋፋ በማድረግ በግዕዝ ቋንቋ መስፋፋት አስተዋጽኦ አድርገዋል ማለት ነው። ሃይማኖት ሲስፋፋ አብሮ ይስፋፋል ማለት ነው።
ወደ ውጭ ማለትም ኢትዮጵያ ዜግነት የሌላቸው የውጭ ሰዎችም ዘመናዊ በሆነ መልኩ አጥንተውታል። አባ ሰላማ ከሳቴ ብርሃንም እንዲሁ ከኢትዮጵያ ውጭ የመጣ ሰው ነው። ነገር ግን እነርሱ የሚያጠኑበት የነበረው እርስዎ አሁን እንደነገሩን ሙራደ ቃል በሚባለው በተዘጋጀው ትምህርት ቤት ውስጥ ተምረው ነው። ስለዚህ የትምህርት ሂደቱም ዘመናዊ የጥናት ስልትን መሰረት አድርጎ የተካሄደ አልነበረም። ከዚህ በኋላ የምናነሳቸው እንደነ ዮብ ልዱልፍ ያሉ ምሁራን ደግሞ የሚያነሱት ነገር ምንድን ነው? ወይም ጥናታቸውን ያደርጉ የነበረው የግዕዝን አቅም፣ የቋንቋውን ይት ባህል፣ የቋንቋውን አካሄድ፣ የቋንቋውን መሰረታዊ አመጣጥ መሰረት ባደረገ መልኩ ነው ጥናት ያደርጉ የነበረው። ስለዚህ ወደ ሰዋሰው ጥናትም ዘልቅ የገቡበትን ሁኔታ ነው የምናስተውለው። ሰዋሰው ያሳተመው ዮብ ልዱልፍ ዜግነቱ ጀርመናዊ ነው፣ የመጀመሪያውን የግዕዝ ሰዋሰውን ይላሉ። እንደውም በአባ ጎርጎሪዮስ እርዳታ ነው ይሄ የታተመው፣ በ16ኛው ክፍለ ዘመን አካባቢ ማለት ይቻላል። የአማርኛ ሰዋሰውንም በአጭሩ ጽፎ አሳትሟል። ያን ጊዜ ጎን ለጎን ይሰራ ስለነበረ በአንዳንዶች ዘንድ የመጀመሪያው የግዕዝ ሰዋሰው በሮም አውሮፓ የተሰራ ተብሎ ይታመናል። ነገር ግን ብዙዎቹ ለዚህ ለኢዮብ ልዱልፍ ይሰጡታል ኃላፊነቱን። አውግስት ዲልማን የተባለም ሌላው እንዲሁ ጀርመናዊ፣ ምክንያቱም ብዙዎቹ ጀርመናዊ የሆኑበት የራሱ የሆነ መሰረት አለው። ጀርመኖች ከዚህ ከኮሎኒያሊዝም ጋርም ተያይዞ በርካታ የቋንቋ ጥናቶችን በአፍሪካ ላይ ያደርጉ ነበር። እስካሁንም ድረስ በክምችቱ የጎላ ነው የሚባል የቋንቋ ማዕከልም አላቸው። ከዚያ ጋር ተያይዞ በርካታ ሰዎች ጥናት አድርገዋል። አውግስት ዲልማንም ከእነዚህ ውስጥ የሚካተት ነው። እንደው በዘመናዊ መልኩ ቋንቋውን አጥንተው ቋንቋው ለዓለምም እንዲተዋወቅ ከማድረግ አንጻር እነዚህ ምሁራን ምን አስተዋጽኦ ነበራቸው ይላሉ? እንግዲህ አድማጮች፣ በዛሬው ዝግጅታችንም ለግዕዝ ቋንቋ እድገት የራሳቸውን አስተዋጽኦ ያደረጉ የውጭ ሀገር ዜጎችን አስመልክቶ ያዘጋጀነው ዝግጅት እስካሁኑ ነበር። ሰፋ ያለ ማብራሪያ በመስጠት አብረውን የቆዩትን መምህር ደሴ ቀለብን ከልብ እናመሰግናለን። ቀጣዩን ክፍል በሚቀጥለው ሳምንት ይዘን እንቀርባለን። እስከዚያው መልካሙን ሁሉ በእግዚአብሔር ስም ተመኘን።
አበሃለው ብዙሃት ልሳናት ትንሣኤ ግዕዝ ብሔረ ዓለም